go. Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የሳምንቱ መጨረሻ የጋቢና የሳተላይት ዝግጅትን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዘር ነኝ። በቅድሚያ በዛሬ ጋቢና በተከታታይ ስናቀርብ የቆየነው ቦሌ ቦሌ ዝግጅት በውጭ ሀገር መሰረታቸውን አድርገው ወደ ኢትዮጵያ የሚገቡ ፖለቲከኞች እንደዚሁም የለውጥ አቀንቃኞችን ኑሮ፣ ተስፋ እንደዚሁም የወደፊት ስራቸውን እናስቃኛቸዋለን። በዚህ በውጭ ሀገር የሚኖር አንድ ፖለቲከኛና ልጁ የሚያደርጉትን የአባትና የልጁ ውይይት እናሰማቸዋለን።
ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሃይስኩል እስክጨርስ ነበር። ፋክት ሃይስኩል ለመጨረስ አንድ አመት ሲቀርህ እንደወስን ያደረገኝ ያንዳርጋቸው መታሰብ ነው። አንዳርጋቸው መታሰር የባሰ አስጨከነን፣ ጨካኝ አደረገን፣ እንድንሄድ አደረገን።
በሌላኛው ዘገባ በሶማሌ ክልል ባለፈው ሳምንት የተከሰቱ ግጭቶችና የፖለቲካ አለመረጋጋትን አስመልክቶ ከተለያዩ አካላት ጋር የተደረገ ውይይት ይዘናል። የህግ ባለሙያዎች፣ የፖለቲካ እንደዚሁም የሰብአዊ መብት ድርጅቶች መሪዎችን እንደዚሁም ደግሞ ተንታኞችን ይዘናል።
ሁለቱም ምክር ቤቶች አንድ ላይ ቆጭ ብለው ችግር ተፈጥሯልና ይሄን ችግር ለማስወገድ ፌደራል መንግስት አልቃ ይግባ ክልል ውስጥ ብለው መወሰን ይችላሉ። ሶስተኛው አማራጭ ይሄ የፌዴሬሽን ምክር ቤት ራሱ ብቻውን ተሰብስቦ ህገ መንግስታዊ ስርዓቱ አደጋ ላይ ወድቋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ አልቃ እንዲገባ መወሰን ይችላል ይላል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ።
Gabina VOA, let's cross boundaries together.
ኢትዮጵያ መንግስትና በውጭ ሀገር የሚኖሩ ተቃዋሚዎች ልዩነቶቻቸውን አቻችለው አብረው ለሀገር ብልጽግና፣ ለዲሞክራሲ ስርዓት ግንባታና ሀገራዊ ሰላምና እርቅ ለመስራት መስማማታቸውን ተከትሎ ከዚህ ቀደም የኢትዮጵያ መንግስትን በመተቸት በመቃወም አልፎም የትጥቅ ትግል ሲያካሂዱ የነበሩ ወደ አዲስ አበባ መመለስ ጀምረዋል። ጋቢና ቪኦኤ አዲስ በጀመረው ቦሌ ቦሌ ተከታታይ ዘገባ ከወጣት እስከ ጎልማሳ ከተለያዩ የፖለቲካና የማህበራዊ ለውጥ እንቅስቃሴ መሪዎች ጋር ወደ ሀገራቸው ከመግባታቸው በፊት ያለፈው ታሪካቸውን፣ ተስፋቸውንና የወደፊት እቅዶቻቸውን እየጠየቀ ይገኛል። የአርበኞች ግንቦት ሰባት አመራር ኤፍሬም ማዴቦ የ11ኛ ክፍል ተማሪ ልጁን ቢንያምን ትቶ ወደ ኤርትራ ለትግል ሲገባ ወጣቱ ቢንያም ለአባቱ ድጋፉን ሰጠ። ዛሬ ቢንያም አባቱን ይጠይቃል። የፖለቲካ ተሳትፎውን፣ የአባቱን የፖለቲካ ትግል እንደዚሁም በቤተሰቡ ያሳደረውን ጫና ሁሉ አንስቶ ይወያያሉ።
ሰላም፣ ስሜ ቢንያም ነው። ዛሬ ከአባቴ ጋር ነኝ። የአባቴ ስም ኤፍሬም ማዴቦ ነው። And the rest of this interview I'm going to be doing in English because I'm more comfortable in that language.
ቃለ ምልልሳችን እኔ የምናደርገው በእንግሊዝኛ ነው፣ ምክንያቱም ሐሳቤን በተሻለ ለመግለጽ ስለሚያስችለኝ።
Informal, keep it formal. I see you. So, why don't you tell us a little bit about yourself?
አባቴ፣ ላንተ አንዳንድ ጥያቄዎች አሉ። በቅድሚያ እስኪ ስለ ራስህ ትንሽ ነገርን ወደ ዋናው ጉዳይ ከመግባታችን በፊት።
ኤፍሬም የተወለደው ይርጋለም ውስጥ ታውቃለህ፣ ሲዳቦት ለሀገር ዋና ከተማ ነበር ያለች። ይርጋለም ነው የተወለደው። ሁለት ወሬ ሲሆን አባባና ትዬ በስራ ምክንያት ተከይረው ወደ ሻሸመኔ አካባቢ አይተሃል፣ ኩየራ ሲሄዱ ሁለት ወሬ ኩየራ ገባሁኝ። ኩየራ እስከ አራተኛ ክፍል ድረስ ተማርኩኝ። ከዛ አባባ ወደ አዋሳ ቦታ ነበረው፣ መሬት ነበረው። ወደ አዋሳ ለመሄድ ወሰነ። ወደ አዋሳ ለመሄድ ሲወስን እኔም መጀመሪያ እኛ የመጀመሪያዎች መሰረት አልነበረም። ስሉ ታውቃለህ፣ መሰረትን አንተ መሰረት
አልነበረም።
እሱ መልስ ያለ ነው። እስከ ሙሉ በጣም ትንሽ ነበረች። እስከ ሙሉ ድረስ ያለ ነው። ወደ አዋሳ መጣን። አዋሳ መጥቼ ኮምቦኒ ስኩል ሄዳል። እሱን ማይታል። አዋሳ ኮምቦኒ ስኩል አምስተኛ ክፍል ተማሪ መሆን ጀመርኩኝ። የአዋሳ ልጅ መባል የጀመርኩት ያኔ ነው። እስከ ስምንተኛ ክፍል ድረስ ኮምቦኒ ተማርኩኝ። ኮምቦኒ ከተማርኩ በኋላ ስምንተኛ ክፍል ሳልፍ የሚገርም አዋሳ ዘጠነኛ ክፍል ይኑር አይኑር አናውቅም። እኔ ስምንተኛ ክፍል እያለሁ አዋሳ ዘጠነኛ ክፍል አልነበረ። ስለዚህ አባባ ይርጋለም ወይስ ደብረዘይት የሚል ምርጫ ነበረው እና የተቃለ አባባ የመካሪ ሱስ ሲዳሞ ክፍል ሀገር ውስጥ መካሪ ሱሶች ሲሄዱ ከመስራቾቹ አንዱ ነው። ስለዚህ ደብረዘይት በጣም ቆንጆ ትምህርት ቤት አላቸው። ቦርዲንግ ስኩል ኢትዮጵያን ኢቫንጀሊካል ኮሌጅ ወይም የኢትዮጵያ ወንጌላዊት ኮሌጅ የሚባል ኮሌጅ እና ሀይ ስኩል ያለው በጣም ቆንጆ ትምህርት ቤት አለ። እዛ ሞከረልኝ። ተፈተናልኝ። አዋሳ ውስጥ የተወሰኑ ልጆች ተፈተንን። እኔ ብቻ አገኘሁኝ ስኮላርሽፕ አግኝቼ ደብረ ዘይት የመጀመሪያ ኮሌጅ ሄድኩኝ። ለመጀመሪያ ጊዜ ከብዙ ኢትዮጵያውያን ጋር መገናኘት የጀመርኩት ያኔ ነው። በፖለቲካ መልኩ ባይሆንም ኢትዮጵያን በደንብ ማወቅ የጀመርኩት ያኔ ነው። ምክንያቱም እዛ ትምህርት ቤት ከወለጋ የሚመጡ ልጆች አሉ፣ ከደቡብ ከባለፈ ምስራቅ ከሀረር ከድሬዳዋ የመጡ ልጆች አሉ፣ ከሲዳሞ ከየአካባቢ ከኤርትራ ከትግራይ ከወሎ ከጎንደር ከየአካባቢ የሚመጡ ልጆች ነበሩ እና የየራሳቸው እይታ አላቸው እና ከትንሽ አዋሳ ወጥቼ ትልቅ ዓለም ውስጥ መግባት የጀመርኩት ያኔ ነው። ዘመናዊ ቴሌቪዥን ያየሁት ባይዘው አንተ ቴሌቪዥን እያየ ነው ያደግኩት። እኔ ዘጠነኛ ክፍል ገብቼ ቴሌቪዥን ለመጀመሪያ ጊዜ ያየሁት እዛ ትምህርት ቤት ውስጥ ነው። አዲስ አበባንም ለመጀመሪያ ጊዜ ያየሁት በነገራችን ላይ ያኔ ነው፣ ዘጠነኛ ክፍል ከገባ በኋላ ነው። እና ደብረ ዘይት ሁለት ዓመት ተማርኩ፣ አስረኛና ዘጠነኛና አስረኛ ክፍል ጨረስኩ። ሁለቱ ከጨረስኩ በኋላ የአብዮቱ ፈነዳ። የእድገት ንብረት ዘመቻ የሚባል ነበረ። የዛ ዘመቻ ተሳታፊ ሆንኩኝ። ባይዘዌ ሞጆ ነው የጀመርኩት። ሞጆና መቂ ነበርኩ። እሱ ካለቀ በኋላ ተመልሼ እንደገና አዋሳ ሄድኩኝ። 11ኛ ክፍል አዋሳ ተማርኩኝ። 12ኛ ክፍል ተመዝግቤ ወደ ህዳር አካባቢ ለማትሪክ ተመዝግቤ ህዳር አካባቢ ላይ ትምህርት ቆመ። ቤት ውስጥ አጥንቼ ማትሪክ አለፍኩኝ። ማትሪክ ካለፍኩ በኋላ አዲስ አበባ ዩኒቨርሲቲ ገባሁ። ከሰባ ዩኒቨርሲቲ ገባሁ። አራት ኢኮኖሚክስ ላይ ተማርኩት። አራት አመት ጨረስኩኝ። ተመረቅኩኝ። ለተመረቅኩኝ ማዕከላዊ ፕላን ተመደብኩ። ማዕከላዊ ፕላን አስመራ ወሰደኝ። ወደ አስመራ ሄድኩኝ። አስመራ መጥቼ ለመጀመሪያ ጊዜ አስመራ ያየሁትም ያኔ ነው። አስመራ መጣሁ። አስመራ አምስት አመት ሰራሁኝ። ከአምስት አመት ከሰራሁ በኋላ ከአስመራ ተቀይሬ አርሲ ሄድኩኝ። አርሲ ሄጄ አንድ አመት ከሰራሁ በኋላ አስመራ እያለሁ ስኮላርሽፕ አገኘሁ። ስኮላርሽፕ አገኘሁና ወደ ሆላንድ ስኮላርሽፕ አገኘሁ። የኛ ሰው አይደለም ብለው ከለከሉ። የኛ ሰው አይደለም ማለት የፓርቲ ሰው አይደለም ማለት ነው። የኢሰፋ ሰው አይደለም ማለት ነው። ከለከሉኝ። ሁለተኛ እድል መጣልኝ ወደ ኢንግላንድ። አሁንም ተከለከልኩኝ። ከዛ አርሲ እየተቀየርኩኝ አርሲ ሄጄ ለአውስትራሊያ ስኮላርሽፕ እንደገና እድል መጣልኝ። አሁንም እንደዛ ሆነ። የፓርቲ አባል እንደሚሆን እኔ ደግሞ የፓርቲ አባል ከመሆን ሁሉም ነገር ይቅርብኝ ብዬ ወስኛለሁ። ልክ የአውስትራሊያ ስኮላርሽፕ ሲቀርብኝ ተሹ በቅርቡ የሞተው ወንድሜ ኳላ ጎት እሱ አሜሪካ ነበር። ከእሱ ጋር ተነጋገርኩና ለኢትዮጵያ በቃች ከኢትዮጵያ መውጣት ፈልጋለሁ አልኩ። እሱም ረዳኝ። በቃ ካሲ ቀፍቼ በኢትዮጵያ በቦያሌ በኩል ኬንያ ገባ። በአጠቃላይ ኬንያ አንድ ዓመት ብቻ ነው የቆየሁት። አንድ ዓመት ቆይቼ አሜሪካ ገባሁ። 1992 ማርች 6 ሐሙስ ወደ አርብ አጥቢያ አሜሪካ ገባሁ። እዚህ ዋሽንግተን ዲሲ አካባቢ የመቀመጥ ፍላጎት ነበረኝ፣ ግን ዋሽንግተን ዲሲ ያሉ ብዙ ኢትዮጵያ ውስጥ ከኔ ጋር የሚማሩ ጓደኞቼ ጋር ተገናኘን። ሶስት ወር አካባቢ እንደሆነ እዚህ የመቀመጥ ፍላጎት አልነበረኝ። እኔ መማር ነው የሚፈልገው፣ ጓደኞቼ እንድሰራ ነው የሚፈልጉት። እኔ ቀስተኛ የትምህርት ፍላጎት ነበረኝ። ስለዚህ ሮኖክ ቨርጂኒያ ይዤ ከነተሹ ከተሹ ጋር መኖር ጀመርኩ። ባይ ዘ ወይ ሮኖክ ቨርጂኒያ እያለሁ ነው ከአንተ እናት ጋር የተዋወቁት። እኔ እዛ ሲሄድ እሷና እህቷ እዛ ነበሩ። ተገናኘን። በጣም ኢትዮጵያ ይፈልጉ ነበር እነሱ፣ እኛም ኢትዮጵያ እንፈልግ ነበር። እኛ ብቻ ነበር የመሰለን ኢትዮጵያዊ፣ እኔ ተሹ፣ ታየና ሂሩት። እነሱም ሁለት እህትማማቶች እነሱ ብቻ ይመስላቸው ነበር። እኔ አንድ ቸርች ውስጥ ተገናኘን። የአንተ መሰረት የሚጀምረው ከዛ ከዛ ከተዋወቅን ከዛ ነው እዚህ መጣሁ። እሷም እኔ እንድማር በጣም ተገፋፋ ነበር፣ ፈልግ ነበር። ወደዚህ መጣሁኝ። ጆርጅ ሜሰን ዩኒቨርሲቲ ገብቼ መማር ጀመርኩኝ። እሷም ከሮኖክ ተቀይራ እዚህ መጣች። ፌርፋክስ ካውንቲ መኖር ጀመርን። ለዚህ ነው አንተ ፌርፋክስ ካውንቲ ሆስፒታል ማነው አይኖቫያ ሆስፒታል ፌርፋክስ ሆስፒታል የተወለድከው ለዛ ነው። ኢቨንቹዋሊ ኦፍኮርስ የኢትዮጵያና የኤርትራ ጦርነት ይጀምራል። እናት ሳይዳ ታውቃለህ፣ ያን ጊዜ መጥፎ ጊዜ ነበር በኢትዮጵያና በኤርትራ መካከል። ነግሬያለሁ፣ ደጋግሜ ነግሬያለሁ፣ መጥፎ ጊዜ ነበር እና ሰዎች እኔም እሷም ስሜታዊ ሆነን እኔም ከኢትዮጵያ ምንም ነገር የለም ማለት ጀመርኩ። እናትም ከኤርትራ ምንም ነገር የለም ማለት ጀመረ። ታይ አሲስ ከኢትዮጵያ ሊባረሩ ሲሉ በድንገት መጡ። እሳቸው የተወለድከው እሳቸው እጅ ላይ ነው። እኔና እናቴ አንድ ልንቀጥል አንቻልም። ልንጋባ የወሰንን ሰዎች ላለመጋባት እና ለአብሮ ላለመኖር ወሰንን። እጅግ ባድ ውሳኔ በሁለታችንም በኩል። በዚህ የተነሳ ነው በአብዛኛው ቨርጂኒያ ውስጥ አለ ከኔ ጋር ያደግከው። በእርግጥ ከእናት ጋርም ተለያይተን ተላትንም። ከዛ እኔ ቨርጂኒያ መኖር ጀመርኩ። እናት ዲሲ ሙቭ አደረገች። በቃ 2008 ያለ ህይወታችን ይሄን ይመስላል።
So you discussed earlier how you had issues with my mom and her family about the war with Ethiopia.
አስቀድመህ ከእናቴና ቤተሰቧ ጋር አለመግባባት የተፈጠረው የኢትዮጵያና ኤርትራ ጦርነትን ተከትሎ ነው ስትለኝ ነበርና በርግጥ ሁኔታው እናንተን ብቻ ሳይሆን ሌሎች ቤተሰቦችንም እንደላያየረዳለሁ አሁንም ቢሆን ጦርነቱና መለያየቱ የፈጠራቸው ችግሮች በቤተሰቦች መሃል ይታያሉ። ታዲያ ወደ ኤርትራ ለትግል ስትሄድ አንተ ጸረ ኤርትራዊ ነህ ብለው አላሰቡም? እናንተስ ኤርትራን እንዴት መረጣችሁ? ፕሬዚዳንት ኢሳያስ ለምን በእናንተ ላይ እምነት አሳደሩ? እናንተም ወደዛ ለምን ሄዳችሁ?
ወደ ኤርትራ ሄዶ ለመሄድ ምንድነው የጋራ ጠላታችን? ለኛም ለኤርትራዎችም የጋራ ጠላታችን ምንድነው የሚለውን አየን። ለሁለታችንም የጋራ ጠላት ወያኔ ነው። ህወሓት ነው። እነዚህ ሰዎች ለሁለታችንም ጠላቶች ናቸው። እኛ ኤርትራ ይሄድ ነው አንተ በደንብ ልታቆም ፈልገው ኤርትራ ይሄድ ነው ኢትዮጵያ ውስጥ ዲሞክራሲ ለመገንባት አይደለም። ኤርትራ ይሄድ ነው ኢትዮጵያ ውስጥ ዲሞክራሲ ከመገንባቱ በፊት መጥፋት ያለበት ነገር አለ። ይሄ መጥፋት ያለበት ነገር ለኢትዮጵያም ለኤርትራም ጠላት ነው። ስለዚህ እሱን ለማጥፋት ነው።
When Mr. Andakachot's game was captured like 6 years ago, I believe, in Yemen, I think.
አንዳርጋቸው ጽጌ በየመን ከስድስት አመት በፊት መሰለኝ ሲታሰር እናንተ ወደ ኤርትራ ለመሄድ ፍርሃት አላደረባችሁ? ምክንያቱም የትግል አጋራችሁ ተይዞ ያው በቁጥጥር ስር ውሎ በሰቆቃ ይዞታ ሲውል እናንተ ወደ ኤርትራ ስትሄዱ ስጋት አልነበራችሁ? ምክንያቱም እዚህ ቤት ሰብተታችሁ የተደላደለ ኑሮና ስራችሁን ጥላችሁ ነበር የተጓዛችሁት።
ወደ ኤርትራ የመሄድ ጉዳይ በኔ በኩል የምጠብቀው አንተ ሃይ ስኩል እስክትጨርስ ነበር። ፋክት ሃይ ስኩል ለመጨረስ አንድ አመት ሲቀርፍ እንደወስን ያረገኝ የአንዳርጋቸው መታሰር ነው። የአንዳርጋቸው መታሰር የባሰ አስጨከነን፣ ጨካኝ ያረገን፣ እንድንሄድ አደረገን። ወደ ኤርትራ ሄደን እሱ የጀመራቸውን ነገሮች ቶሎ ቶሎ ተግባራዊ እንዲሆኑ ኤርትራውስ የሚደረገው ነገር ነው ቀስ ይያለ የሚሄድ ነገር ነበር። ሜቢ ብናፋጥነው ጥሩ ይሆናልና ለማፋጠን ደግሞ ይሄንን ስራ ሊሰሩ የሚችሉ የድርጅቱ ትልልቆች ሰዎች ራሳቸው ዛ መሄድ አለብን የሚል ነገር የተፈጠረው በኔ ውስጥ የተፈጠረው ያኔ ነው። ብራኑም ታስተዋውሶ እንደሆነ እና ብራኑ በአንድ ሳምንት ልዩነት ነው የሄድነው። ሁለታችንም በጋራ የወሰነው ውሳኔ አለ። ይገርማል። እኔ ከልቤ ነው ማውራህ። በጋራ አለ የወሰነው ለመሄድ እኔ ብቻዬን ነው ሰውኩት። ታስተዋውሶ እንደሆነ ላንተ ነግሬ ያለሁት ከመሄድ ከትንሽ ጊዜ በፊት እንደሚሄድ ነገር ያለው ይሄንን ላንተ የነገርኩትን ውሳኔ ድርጅቱ አቅ ማንንም የድርጅቱ አባልም አያውቅ። ባንዳርጋቸው መታሰር የነበረው ትልቅ ሪአክሽን ስናይ እኛም የሱ መሄድ ሆዳችንን ስለበላው እሱም ባይዘው ካንተ የሚያንሱ ልጆች ነው ጥሎ የገባው። ስለዚህ አንተ ሃይ ስኩል ሳትጨርስ ለመሄድ ካሶሰረኝ ነገር አንዱ እሱ ባንዳርጋቸው ሶስት ልጆች አሉት። ሶስቱ ልጆች ውስጥ ሁለቱ ካንተ ያንሳሉ በእድሜና ካንተ የሚያንሱ ልጆችን ይዞ እሱ ወያኔ እጅ ከገባ እኔ ኤርትራ ሄጄ ማልሰራበት ምንም ምክንያት የለም። እንደውም ያንዳርጋቸው መፈታት ማፋጠን አለብን ብለን ቆርጠን ነው የተነሳንና በዛ ውስጥ መሳተፍ ደስ ይለኛል። ምን አልኩ? ታሳሳለህ? በህይወት ላታይ ትችላለህ አልኩ። አ ስም ብዬ ነው የሄድኩት።
በጣም ስለ ዲሲ የሚናፈቀ ነገር ምንድነው?
አብረን የምናሳልፋቸው ጊዜዎች ሬስቶራንት ምን ይድባቸው ጊዜዎች ቤት ውስጥ ምን ጫወታቸው ጫወታዎች ስፔሻሊ ስንወያይ አንብበህ የምትጠይቀኝ ጥያቄ ልንተኛ ስንል አልተኛም ብለህ ጥያቄ የምታነሳቸውና ሁለታችንም አንዳንዴ እስከ ጠዋት ድረስ ስንከራከር ምን ቆያቸው ጊዜዎች ቨራይዘን ሴንተር ባስኬት በጣም ተወዳለ። ገንዘቤን የጨረስከው አንዱ በሱ ነው። ቨራይዘን ሴንተር አብረን ሄደን የምንጮኸው ጩኸት እና አንተ ኩክሊ በፍጥነት ከዛ አካባቢ ካሉ ልጆች ጋር አንድ ላይ ሆነህ በቃ ልጆች ታመጣለህ እንትላለህ። እሱ እኔ ዳላስ ካውቦይ ደጋፊ ነበርኩ፣ አንተ ሬቨንስ ደጋፊ ነበርክ። ሁለቱ በሚጫወቱበት ጊዜ ሁሌ ሬቨንስ ነበር የሚያሸንፈው እና የምታበሳጨኝ ነገር በተለይ ጌሙ ሊያልቅ አካባቢ እኔ ተቃለ ወደ ተናድጄ ሲሄድ የመኝታ ጊዜ አልደረሰም አባባ የምትለኝ እነሱ ትይዘያል። ትምህርት ቤት ማደርስህ አርብ ከትምህርት ቤት ሳመጣ
ዲነር የት ነው ብለህ ብያ አስመርጣለሁ ትመርጣለህ አንዳንዴ ትዝለኛለህ የት ልኝ ስልህ ይሁኔ ትልኝና እንደዚህ እስክስታ ታሳየኝ ነበር ማዛቤት ሶ እነዛ ጊዜዎች ዲሲን ለቅቄ ሲሄድ በጣም በጣም ከሚያስታውሱኝ ጊዜዎች አንዱ እሱ ነው ሌሎች ብዙ ነገሮች አሉ ግን ካጠገብ ያልልኝም ያሉት ስፔሻሊ ካንተ ጋር የምናሳልፋቸው ጊዜዎች ናቸው በርግጥ ደግሞ አንተ እና ሁለት ቤስት ፍሬንዶች ነበሩ ቶሚና አቡ አራታችን ሆነን ላብረሪ ብናሳልፋቸው ጊዜዎች እንዴት እነዛ ልጆች በተለይ አቡ ታቃለ ጥያቄ ያበዛል ምን ይላል ታውስተሎ ማይተውም ይጠይቃል ቶሚ ትንሽ ዝምተኛ ነው ቤት ውስጥ እኛ ቤት ይመጡ ነበር ሁላችንም ሰብስ ቤት ተተራረጋችሁ ነበር ትምህርት ቤት ስትመርጥ የት ሃይ ስኩል ልግባ ብለ ያደረግናቸው ክርክሮች እንዴት ኮንቪንስ እንዳደረገኝና እንዴት ጎንዛጋ ኮሌጅ ሃይ ስኩል እንደገባ ምክንያቱም ማሚ እንትን ልትገባ ፈልጋ ነበረ እንደለው ቤንጃሚን ቤኒከር ኮሌጅ በጣም ጥሩ ስፔስ ነው ግን የመጨረሻው ውሳኔ ያንተ ነበረ እሱ ትዝ ይለኛል ጎንዛጋ እቲ በጣም ውድ ትምህርት ቤት ነው አብዛኛውን ኦልሞስት 90% ስኮላርሺፕ አግኝተህ ነው because I think you scored one of the highest grade እነሱ ጊዜዎች የምንዋያቸው ጊዜዎችና like ካደክ ቦላት ጓደኛ ነበር of course ኦሽን ሲቲ ሄደን ጀርባይ ላይ ወሰደኝ የምትለው በዛ በእንትን ላይ ምንድን ነው ያ ስሙን መላቀው ይሄ የሚያሳፈፍ ነገር ደስ ውሃ ላይ እንትን የምትሄድበት ነገር ምንድን ይባለው እሱ ላይ ወጥተን አንድ ላይ እንሁን እያልክ እንትን የምትለኝ ደስ አይፎን 4 ገዝቼ ለመጀመሪያ ጊዜ አይፎን 4 ገዝቼ የኔ ስትጠቀም ውሃ ውስጥ አስገብተህ ጥለኸው በገዛር በሶስተኛው ቀን መቀየር ነበረብኝ ሶ ዶስ ቲንግስ በጣም በጣም ትዝ ይለኛል እና ከፋሚሊ ጌት ቱጌዘር ባልቲሞር የምንሄደው ሁሉ ጊዜ በእንትኖች ባልቲሞር ሄደን በፋሲካ በታንክስጊቪንግ እና በገና ሶስት የተለያዩ ፋሚሊዎች ጋር እንሄድ ነበር እና ያን ጊዜ እናንተ ተሰብስባችሁ ልጆች የምትጫወቱ ጨዋታ እነሱን አይሚስ እና የነዛ ጊዜ ሲመጣ ሁሌ እንትን ይለኛል በጣም በጣም ይለኛል እና በተለይ ጌም ትልልቅ ጌሞች ሲኖሩ አንተ ራስህ ትጽፍልኝ ነበር አባባ ይሄ ጌም እየመጣ ነው እኔ ጋር ብትሆን አይወሽ ትለኝ ነበር እና ያኔ እነዛ በጣም ሚስ አደርጋቸዋለሁ
So why are you deciding to go to Ethiopia after?
ወደ ኢትዮጵያ ከ26 ወይ ከ27 አመታት በኋላ ለመመለስ የወሰንከው ለምንድን ነው? ምክንያቱም ረጅም ጊዜያት አልተያየንም ከኛ ጋርና ሁሌ ትመጣለህ ከዛ ደግሞ ትሄዳለህ ለምን?
በርግጥ ኢትዮጵያ ውስጥ ለ8 አመታት ይልኩም ወደ ጀርመን ያልኩት ሳሎን ነው በግድ መግባት ስላልቻልኩ ነው አሁን ለመሄድ በጣም ይወስ ካንተ ጋር ብዙ ጊዜ ባሳለፍ ደስ ይለኛል ግን አንድ የተጀመረ ትልቅ ፕሮጀክት አለ ኢትዮጵያ ውስጥ የነጻነት የፍትህ የዲሞክራሲ ፕሮጀክት አለ አላለቀም እሱ አሁን በርግጥ ኢትዮጵያ ውስጥ የጠቅላይ ሚኒስትር አብይ መምጣት ብዙ ነገሮችን ለውጧል ግን እነዚህ የተነሳንባቸውን መሰረታዊ ነገሮች ገና አልጨረሰም ሶ እነዛ ነገሮች ብዙ ውይይቶች ይፈልጋሉ ብዙ በእውቀት የሚሰሩ ነገሮችን ይፈልጋሉ እና እኔን እና ድርጅቴን ሌሎችንም ሰዎች ኢትዮጵያ ውስጥ ይፈልጋሉ ኢትዮጵያ ውስጥ መመለስ ያለባቸው ጥያቄዎች አሉ ኢትዮጵያ ምን አይነት የምርጫ ስርዓት ያስፈልጋታል የሚል ጥያቄ መመለስ አለበት ኢትዮጵያ ምን አይነት የመንግስት ቅርጽ ያስፈልጋታል የሚል ጥያቄ መመለስ አለበት ኢትዮጵያ ምን አይነት የመንግስት ስትራክቸር ያስፈልጋታል የሚል ጥያቄ መመለስ አለበት የኢትዮጵያ ህገ መንግስት መሻሻል አለበት የት ጋር ቢሻሻለው እሱ መወያየት አለብን ምን አይነት ኢትዮጵያ ትፈጠራለች የሚል ጥያቄ መመለስ አለበት ያንን ለመመለስ የኛ ድርጅት የራሱ ትልቅ ሚና አለው ብዬ አምናለሁ እሱን ነገር መጨረስ አለብኝ ብያት አን ነገር ጀምሬ ታቃለህ ጀምሬ ሳልጨርስ ብቀር ደስ አይለኝም ሶ ያላለቀ አንፊኒሽድ ፕሮጀክት አለ እሱን መጨረስ አለብኝ እኔ እናንተን በተመለከተ ከኤርትራው የተሻለ ነው ብዬ አምናለሁ አሁን ያንደን ወኔ ለብካቱም ኢትዮጵያ ከርኩ ያንደኛ አንተ ራስህ ኢትዮጵያን በሚገባ ማወቅ የሚገባ ቦታዎች አሉ ከዚህ ፍት የጠየቀኝ ቦታዎች አሉ ኢትዮጵያ ውስጥ ኢትዮጵያ ታሪካዊ ሀገር ናት ያችን ታሪካዊ ሀገር እኔ በህይወት ቆሜ አብረን ብናይ ፈልጋለሁ ሶ ቶሎ ቶሎ መገናኘት እንችላለን ከበፊቱ የበለጠ ና ስትለይ ሮጬ መምጣት እችላለሁ ከአሜሪካ ከኢትዮጵያ ወደ አሜሪካ ና ካልከኝ መምጣት እችላለሁ አንተም ና ስልህ መምጣት እችላለሁ ሶ ኢንፋክት እኔና አንተ እኮ አሁን መቼ ነው ኦገስት ላይ ትሄዳለህ ትምህርት ቤት ያን በቃ ከሄድኩ እኮ እዚህም አንገናኝም እዛ ብቻ አይደለም እዚህም አንገናኝም እና እኔና አንተ ደፍኒትሊ አሁን ከአሁን በኋላ ከበፊቱ ይበልጥ ምን ልገናኝ ሰዎች ነን እና ብዙ እንዳለፉት 3 አመታት አንሆንም እሱ ትራስት ሚ
ኦው ዘ ሊትል ቢት ኦፍ ታይም ዊ ሃቭ ሌፍት አር ዴር ኤኒ ወርድስ ኦፍ ዊዝደም ኦር ኢንካሬጅመንት
ትንሽ ጊዜ ነው አሁን የቀረን የመጨረሻው ጥያቄ ሌላ እኔን የምትመክረኝ ወይም የምትሰጠኝ የማበረታቻ ቃል ካለ ለኔ
የመጨረሻው ነገር ብነግርህ ታስታውሳለህ ዳላስ ኤርፖርት ላይ ሆነን ምን እንዳልኩ ምን እንዳልከኝ እኔ እንድትሆን ያሳደኩ ነገር አለ እሱን ነገር ከሆንክልኝ ለኔ ኖርህልኛል ከዛ አለ ራስህ ትኖራለህ ትምህርት ቤት ጨርስ የባችለር ዲግሪ አይበቃህም ከዛ በላይ መጨመር አለብህ እና እነሱን ሁለት ነገሮች ካደረክ እኔ በፍጹም ባንተ አንተን በመውለድና በማሳደግ እጅግ በጣም ደስ ይለኛል እሱን ደስታ አስቀማኝ keep it እሱ ካደረክልኝ you have done to me everything
የጋቢና ጉዟችን ይቀጥላል። ተከታዩ ዘገባ በኢትዮጵያ ሶማሌ ክልል ባለፈው ሳምንት የተከሰቱ ግጭቶችና የፖለቲካ አለመረጋጋቶችን አስመልክቶ ከተለያዩ አካላት ጋር የተደረገ ውይይት ነው። ተከታዩ የግጭቱ መንስኤና የደረሰው ጉዳቶችን አልፎም የፌደራልና የክልል መንግስታት የጸጥታ ጥበቃ ግንኙነትን ከህግ አንጻር አሉላ ከበደ በቀጣዩ ውይይቱ ይገመግማል።
ሲቤ አለአስ አሊ ይባላል። ሶማሌ ክልል የቀድሞ ፓርላማ አባል ነኝ ነበር። አሁን ደግሞ ለሶማሌ ክልል ያለው ችግር የሶማሌ ህዝብ ለመዳን ተነስተው የተቋቋመበት መድረክ አፈጉባኤ ነኝ።
እኔ ዶክተር እስማኤል ፈደህ ነው የሚባለው። እዚህ ኖርዝ አሜሪካ ነው የሚኖረው። የኛ ድርጅት ኢትዮጵያን ሶማሌ ካውንስል ወሸንጎ ለኦልሞስት 20 አመት በዚህ በአክቲቪስት ስራና በሌሎች ሲቪክ ሶሳይቲ ስራ ላይ ነው።
ደምሰው በንቲ ይባላለሁ። በኢትዮጵያ ሰብአዊ መብት ኮሚሽን የኢንፎርሜሽን ኮሚኒኬሽን ዳይሬክቶሬት ዳይሬክተር ነኝ።
ሙልጌታ አረጋዊ የህግ ባለሙያ ነኝ።
እንግዶች ሁላችሁም አመሰግናለሁ። መሰንበቻውን በጅጅጋ የደረሰ ሁከት መነሻ ይሁን እንጂ ቀደም ሲልም ሲነሱ የነበሩ አንዳንዶች በዚህ ውይይት የምትሳተፉትን ጨምሮ በተደጋጋሚ ታቀርቧቸው የነበሩ ቅሬታዎች ለዚህ ውይይት ምክንያትም ሆነዋል። እስኪ መሰንበቻውን የሆነውን ነገር ባጭሩ በመመልከት እንጀምር። አቶ አሊ ቀደም ብለው እንደነገሩን የአካባቢው ተወላጆች ያላችሁበት ማህበር ነው የሚወክሉት። ባለፈው ቀዳሚ ምንድነው የሆነው እርሶስ ከሚያውቁት ድረስ በተጨባጭ የሆነውን ባጭሩ ይንገሩን።
ያለፈው ቀዳሚ የተከሰተው ነገር በጣም አሳፋሪ በጣም ያዝን ነገር ነበር። እንደሰማችሁ ኢትዮጵያዊት የሚማሩ ሌላ የተወላጆች ከተማሪዎች ማለት ነው ያው ሀሳባቸው ተፈርቷል። ሲታቸው ተፈርቷል። ወጣቶች ተፈርቷል። የእምነት ቤታቸው ቤተክርስቲያን እስከ ሰባት የሚደርስ ተቃጥረዋል። የተወሰነ አካባቢ ደግሞ ቄሶች ተገለዋል። ስለዚህ ይሄ ችግር መነሻው ስናየው ሁለት ነገሮች ናቸው። አንዱ የሶማሌ ክልል መስተዳድር የነበረው አቶ አብ እኔ ካልመራው የሶማሌ ክልል ምንም እንዳይቀር ሁሉም አፍርሶ እንዲሄድ የሶማሌና የሌሎች ኢትዮጵያ ህዝብ ጠላቻ ለመፍጠር አሁን ቤተክርስቲያኖች ለመቃጠል ሌላ አላማ አይደለም ከኢትዮጵያ ከእምነት የተነሳ ግጭት ለመፍጠር ነው። የተለያዩ ቦታ ኢትዮጵያ ውስጥ ያለው መስጊዶች እንዲቃጠል በቃ። ስለዚህ መስጊዶች ከተቃጠለ ሁለቱ እምነት መካከል የተፈጠረ ግጭት ነው ማለት ነው። ይሄንን ግጭት ደግሞ ከተፈጠረ በቃ አገሩ ፈርሷል ማለት ነው። አብት ብቻ ሳይሆን ይሄንን አላማ ሌላ ትላልቅ የቀድሞ ባለስልጣናት የሚነገረው ሰዎች ግጭም አለበት ነው ታርቶ ይድባይ ምንጭ የነበረው ሰዎች ከኋላ የነበረው ሰዎች እክስት በፊት መከራባለ።
አቶ ደምሰው እርሶ ድርጅት የኢትዮጵያ ሰብአዊ መብት ኮሚሽን በአካባቢው ቅርንጫፍ ጽፈት ቤት አላችሁ፣ በየጊዜው ተከታትላችሁ መግለጫ ታወጣላችሁ። እስኪ ባጭሩ በጅጅጋ ያለውን ሁኔታ ኮሚሽኑ እስከደረሰበት በተጨባጭ ባለፈው ቅዳሜ የተፈጠረውን ሁከት እንዴት ነው የገመገማችሁት?
መልካም አሉላ። ባለፈው ቅዳሜ የተከሰተው ነገር ቀደም ሲል ያሉት ሰማጋሪ እንደገለጹት እጅግ አጸያፊ ተግባር ነው። የሆነው ነገር ምንድነው? በአካባቢው የሰዎች ተዘዋውሮ የመስራት መብት፣ በህይወት የመኖር መብት፣ ንብረት የማፍራት መብት እንዲሁም ደግሞ የአምልኮ ነጻነትን ጭምር የሚጋፋ ብቻ ሳይሆን ለመግታት ያለመ እንቅስቃሴ እንደሆነ እናስተውላለን። ጥቃቱ በዋነኝነት በብዙሃኑ በነጋዴው ማህበረሰብ እና በሌሎቹ ላይ ያተኮረ ቢሆንም ምናልባት ብሔር ተኮር ብል ጉዳዩን የሳትኩ አይመስለኝም። ምክንያቱም ተጠቂዎቹ ሌሎች ስለነበሩ እሱ ብቻ ሳይሆን አካባቢው ላይ የሰው ህይወት መጥፋቱ፣ ቤተክርስቲያናት መቃጠላቸው፣ ንብረት መውደሙ ሌላ ጉዳይ ሆኖ ከአካባቢው ለመውጣት እንኳን ፍላጎት የነበራቸው ሰዎች አሁን ባለን መረጃ መውጣት ያልቻሉበት ሁኔታ እንደነበረ ነው የሰማ ነው። ከደረሱ ጥቃት አኳያ ስናየው አሁን መጀመሪያ ጥቃት እስከደረሰባቸው ተቋማት ጥቃቱ ሰለባ የሆን ነው በመጀመሪያ እኛ ነን። የኢትዮጵያ ሰብአዊ መብት ኮሚሽን የዲሞክራሲ ተቋም ነው። ጽህፈት ቤታችን ተቃጥሏል፣ ንብረት ወድሟል፣ መኪና ተወስዷል፣ ኮምፒውተሮች እንደዚህ ተወስዷል፣ ተዘርፈዋል፣ ዶክመንቶች ተቃጥሏል። አንድም የተረፈ ነገር የለው። እንግዲህ ይሄ ለምን ሆነ የሚለውን ካየን ባለፉት ጊዜያት አሉላ ባለፈው አንተን እንደምታስታውሰው የቀረቡ ቅሬታዎች ነበሩ። በሶማሌ ክልል ያደረ ሽማግሌዎች የቀረቡ ቅሬታዎች ነበሩ። ሌሎችም በቡድንና በግል የቀረቡ ቅሬታዎች ነበሩ። እነዚህ ሁሉ እንዲጣሩ ጅጋ ከተማ ለሚገኘው ቅርንጫፍ ቤታችን ልከን ነበረ። ባለሙያዎቻችን ይሄንን እንዲሰሩ እንዲያጣሩ ይሁንና ይህንን በማጣራት ስራ ላይ ሳሉ ወከባና የተለያየ እንግልት ይደርስባቸው ነው። በዛ ሂደትም ሆኖ ምርመራ ስራውን ለማጠናቀቅ የደረሱበት ሁኔታ ነው የነበረው።
ዶክተር እስማኤል ቀደም ብሎ እንደገለጹልን ረጅም ዓመታት የዘለቀ በመብት ጉዳዮች ላይ የሚሟገት ድርጅት ነው የሚመሩት፣ የኢትዮጵያ ሶማሌዎች ዲሞክራሲያዊ ምክር ቤት። እናንተ እስከተረዳችሁት ድረስ የሆነው ምንድን ነው?
ለሞቱት ሰዎች በጣም ሐዘኔን አስተላልፋለሁ። በዛ በንብረት ላይም የደረሰባቸው ሰዎች ፕሬዚዳንቱ ይሄንን ያደረጉት እኔ ከሞት ሰርዶ አይቀል የሚለው አይነት ነው የጀመሩት። ይሄንን ደግሞ ከዚህ በፊት ወደ ኋላ ተመልሰን ብንመለከት እንደዛ አይነት ድርጊት ያደረጉ ነበር እና ምንም አዲስ ነገር አይደለም። ግን በተለይ አሁን አዲሱ ይሄ ኢትዮጵያ ውስጥ ለውጥ ከመጣ በኋላ ለመጀመሪያ ጊዜ ትንሽ የዲሞክራሲ በመጣበት ጊዜ የእኛ ህዝቦች እዛ ከ1500 በላይ ድሬዳዋ ውስጥ ስብሰባ ነበራቸው እና እሱ የመከረው እንደ ድሮ ተው ድሮ ኢትዮጵያ ውስጥ ሆኖ ስብሰባ ማካሄድ ይቀርና በውጪም ስለሱ ነገር አንድ ነገር ካነሳ ቤተሰቦች ማሰር መግደል ነበር። እና ይሄንን አቤቱታ ለብዙ አቅርበን የሚሰማ ጆሮ አልነበረ በዛኝ። እና ለማሳጠር እዛ ድሬዳዋ ውስጥ ትልቅ አይነት ስብሰባ እየተካሄደ በዛ በአይሻ አይ በኩል አድርጎ የሱ ልዩ ፖሊስ የሚባል አለ ነገሩን ለማፍረስ መከረ ነበር፣ አልተሳካለትም። ሁለተኛው ደግሞ ሰዎቹ ከዚህ ስብሰባ በኋላ ወደዛ ለመሄድ እየመከሩ ነበር። እና አሁን መጨረሻ ላይ የምናየው መውደቁ ላይ ስለደረሰ ሌሎቹን ኢትዮጵያኖች ላይ አንደኛ የሱን ችግር የኦሮሞና የሶማሌ ጦርነት ለማስመሰል ከዚህ በፊትም አድርጓል you know። ሁለተኛው ደግሞ በዚህ በቤተ ክርስቲያኖች ላይ የእስልምናና የሙስሊም ጦርነት ለማስመሰል እና ራሱን ከዛ ለማውጣት ነው የመከረው።
ወደ አቶ ሙልጌታ ልሂድ። አቶ ሙሉጌታ እንደ ህግ ባለሙያ የተፈጸሙትን ሁኔታዎች ይልቁንም ደግሞ ከህግ አንጻር የፌደራሉን መንግስት ጣልቃ ገብነት የሚጠይቁና የገባበትን ሁኔታ አስመልክቶ ከሚነሱ ጉዳዮች ጋር የተዛመዱ ሁኔታዎችን እንዲመለከቱ ነው የጋበዝኩት። መቼ ነው የፌደራል መንግስት በክልሎች ችግሮች ሲፈጸሙ ጣልቃ መግባት የሚችለው? የጅጅጋውን እንዴት ይመለከቱታል አቶ ሙሉጌታ?
እንግዲህ ሁለት ሉዓላዊ መንግስታት አሉ ብለን ነው የምናስበው በፌደራሊዝም ውስጥ። አንዱ የክልል መንግስት ነው፣ ሌላው ደግሞ የፌደራል መንግስት ነው። በክልሎችና በፌደራሉ መንግስት መካከል ያለ ግንኙነት አለ። ያ ግንኙነት የሚገዛው በሀገሪቱ ህገ መንግስት ነው። ሶ የሀገሪቱ ህገ መንግስት አሁን በቀረበው ጥያቄ ላይ ግልጽ የሆነ መልስ ይሰጣል ብዬ አስባለሁ። እና አንድ ክልል ውስጥ የሆነ ችግር ሲፈጠር ፌደራል መንግስቱ መቼ ነው መግባት የሚችለው ለሚለው ጥያቄ በመጀመሪያ ደረጃ ችግር ሲፈጠር ክልሉ ራሱ ችግሩን አድሬስ ማድረግ አለበት ተብሎ ይታሰባል። እና ክልሉ በራሱ ችግሩን ማስወገድ ካልቻለ የፌደራል መንግስት እርዳታ መጠየቅ የሚችልበት አግባብ አለ። አንዱ ይሄ ነው። የክልል መንግስት እኔ ራሴ ችግሩን ማስወገድ እችላለሁ ብሎ ካሰበ የፌደራል መንግስትን ይገባል ተብሎ አይጠበቅም። ግን አንዳንዴ የክልሉ መንግስት ከአቅሙ በላይም ቢሆን ችግሩ ስቲል ከአቅሜ በእኔ አቅም ሊፈታ የሚችል ነው ብሎ ድርቅ ሊል ስለሚችል ይህንኑ አድሬስ ለማድረግ ህገ መንግስቱ ለፌዴራል መንግስት የሰጠው ስልጣን አለ። በመጀመሪያ ደረጃ ጠቅላይ ሚኒስትሩ ከካቢኔያቸው ሆነው አስቸኳይ ጊዜ አዋጅ ማወጅ ይችላሉ። በአንድ በተወሰነ ክልል ከፈለጉ በአንድ በተወሰነ ቀበሌ የሚሆን ከተማ የአስቸኳይ ጊዜ አዋጅ ማወጅ ይችላሉ። ሰራዊታቸውን ማስገባት ይችላሉ ከፈለጉ። እና ይሄ የአስቸኳይ ጊዜ አዋጅ ደግሞ እንዴት እንደሚታወጅ ያው ህገ መንግስቱ በዝርዝር ያስቀምጣል። ሁለተኛው ፓርላማው ራሱ የህዝብ ተወካዮች ምክር ቤት በአንድ ክልል ውስጥ ከባድ የህግ ጥሰት አለ፣ በተለይ የዜጎች መብት እየተጣሰ ነው ብሎ ሲያስብ የፌዴሬሽኑ ምክር ቤት ጠርቶ ሁለቱም ምክር ቤቶች አንድ ላይ ቁጭ ብለው ችግር ተፈጥረዋልና ይህን ችግር ለማስወገድ ፌዴራል መንግስት ጣልቃ ይግባ ክልል ውስጥ ብለው መወሰን ይችላሉ። ሶስተኛው አማራጭ ይሄ የፌዴሬሽን ምክር ቤት ራሱ ብቻውን ተሰብስቦ ህገ መንግስታዊ ስርዓቱ አደጋ ላይ ወድቋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ ጣልቃ እንዲገባ መወሰን ይችላል ይላል። ሌላውና የመጨረሻው ጠቅላይ ሚኒስትሩ የጠቅላይ ጦር አዛዥ ነው፣ ኮማንደር ኢን ቺፍ ነው የመከላከያ ሰራዊቱ። እና የመከላከያ ሰራዊቱ ዋና አዛዥ እንደመሆኑ ጠቅላይ ሚኒስትሩ ህገ መንግስቱን የማክበርና የማስከበር ግዴታ አለበት ይላል። ጠቅላይ ጦር አዛዥ እንደመሆኑ መጠን የሀገሪቱን ሰራዊት የማሰማራት ስልጣኑ ተጠቅሞ አንዳንድ ለምሳሌ በሚስጥር ሊካሄዱ የሚችሉ ወታደራዊ እንቅስቃሴዎችና እርምጃዎች ሊኖሩ ይችላሉ። ሰው ጠቅላይ ጦር አዛዥ መሆኑን የሚያስገኝለት ጥቃቅን ስልጣኖች እሱም ተጠቅሞ አንዳንዴ ጣልቃ የሚገባበት ሁኔታ ያለ ይመስለኛል።
ለምሽቱ ያለን የጋቢና ዝግጅት ይኸው ነበር። በቀጣይ ዝግጅት እስከምንገናኝ ሳስተናግዳችሁ ያመሸሁት ሄኖክ ሰማእግዚአብሔር ነኝ። መልካም ምሽት።